ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 25 2014 ዓ.ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ተመልካቾች፣ እንዲሁም የዌብና ማኅበራዊ መገናኛዎች ተከታዮቻችን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አፋር ክልል ውስጥ አብዓላ ከተማ ላይ ሰሞኑን ስላለው የጸጥታ ሁኔታ በአብይ ርዕሳችን ዘገባ ይዘናል። እንዲሁም ከመላው ዓለም ወደ ኢትዮጵያ እየገቡ ካሉ ትውልደ ኢትዮጵያ ግዩራን በተጨማሪ ሌሎችም ከአፍሪካ ሀገሮች እንዲሁ እየገቡ ናቸው። ቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ አግኝተናቸዋል።
አፍሪካ በቅኝ ግዛት እንድትገዛ ከፈቀድን የአፍሪካን ቅርስ በሙሉ አጣን ማለት ነው። ኢትዮጵያን ማዳን ማለት አፍሪካን ማዳን ነው።
የደቡብ አፍሪካ ማህበረሰብ መሪ እንዲሁም የሶዌቶ ስራ ፈጣሪ ንህላንህላ ሉክስ ናቸው የሰማችኋቸው፣ ያያችኋቸው። በመጽሔት ዝርዝር ያለ ዘገባ ይዘናል። የምሽቱን ስርጭቶቻችንን ከሞገዶቻችን በተጨማሪ ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ በቀጥታ ማዳመጥ መመልከት ትችላላችሁ። እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይም አለን። የምሽቱ የአየር ስርጭት ፕሮዲውሰር ብራን ኃይሉ ነች። እንዲሁም የስቱዲዮ ቴክኒሽያን ሾጋንግ ቻንግ፣ በምስልና በድምፅ ቅንብር በኩል ደግሞ ጃን ድራይደን አብሮን አለ። እንዲሁም የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያውም እንዲሁ እናንተን ለማስተናገድ መሳሪያዎቿ ላይ ትገኛለች። የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ ነች። እስከ ምሽቱ አራት ሰዓት ድረስ ከተለያዩ ቅንብሮች ዘገባዎቻችን ጋር አብረናችሁንን አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ አየር መንገድ በጦርነቱ ሳቢያ ተቋርጦ የነበረውን በረራ እንደገና በመጀመር በዛሬው ዕለት ወደ ላሊበላ ከተማ በየቀኑ የሚያደርገውን በረራ መጀመሩን አስታውቋል። ጠቅላይ ሚኒስትር አብይ አህመድ 1 ሚሊዮን ኢትዮጵያውያን ወደ ኢትዮጵያ እንዲገቡ ያደረጉትን ጥሪ ተከትሎ ወደ ኢትዮጵያ ከገቡ ትውልደ ኢትዮጵያውያን ጋር የዘንድሮ የገና በዓል በላሊበላ ከተማ ለማክበር የተለያዩ ዝግጅቶች መደረጋቸውን የመንግስት ባለስልጣናት ማስታወቃቸው ይታወቃል። ከዚህ ጋር በተያያዘ በአማራ ክልል የህወሓት ታጣቂዎች ተቆጣጥረዋቸው በነበሩ 7 ዞኖችና አንድ ከተማ አስተዳደሩ የደረሱ ጉዳቶችን ሳይንሳዊ በሆነ መንገድ የሚያጠና የባለሙያዎች ግብረ ኃይል ስራ መጀመሩን የአማራ ክልል መንግስት አስታውቋል። መሰረታዊ የአገልግሎት ሰጪ ተቋማትም ስራ መጀመራቸውን የገለጹት በምክትል ርዕሰ መስተዳደሩ ማዕረግ የማህበራዊ ክላስተር አስተባባሪው አቶ ስዩም መኮንን በዛሬው ዕለት ስራ የጀመረው የላሊበላን አውሮፕላን ማረፊያና የላሊበላ አውሮፕላን ማረፊያ የአካባቢውን ምጣኔ ሀብት ያነቃቃል ብለዋል። ዝርዝር ዘገባው በምሽቱ የዜና ትንታኔ ይቀርባል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ትናንት እሁድ ስልጣናቸውን የለቀቁ መሆናቸውን መግለጻቸው ሱዳንን የበለጠ የፖለቲካ ቀውስ ውስጥ የከተታት መሆኑ ተገለጠ። የሱዳን ሲቪል ጠቅላይ ሚኒስትር አብደላ ሐምዶክ ትናንት ስልጣናቸውን በፍቃዳቸው መልቀቃቸውን ሲያሳውቁ የአገሪቱ የፖለቲካ ቀውስ ወደ ባሰ አረንቋ መዘፈቁ እየተነገረ ነው። ጠቅላይ ሚኒስትሩ ሰላማዊ የዲሞክራሲ ሽግግር ማምጣት አልቻልኩም በሚል ነው ከመርሃዊ መንግስቱ መንበር ራሳቸውን ያገለሉት። ዝርዝሩን ሀብታሙ ስዩም ያቀርበዋል።
አብደላ ሐምዶክ ስልጣናቸውን መልቀቃቸውን ያሳውቁት ትናንት በቴሌቪዥን ቀርበው ባደረጉት ንግግር ነበረ።
ልስትክማል ሪያደት ወጠኒል ዐዚዝ والعبور به خلال ما تبقى من عمر الانتقال
አገራችን ወደ አደጋ እንዳትዘግት ማድረግ የምችለው ሁሉ ጥሪ ያለው ያሉት ጠቅላይ ሚኒስትር ሐምዶክ አፋጣኝ መድህን ካልተገኘ ህልውናዋን ራሱን ስጋት ላይ የሚጥል አደገኛ መንገድ ላይ እንደምትገኝ ተናግረዋል። ለጸጥታና ለሰላም ለፍትህና ደም መፋሰስን ለማስወገድ ሲባል ወደ ሲቪል ዲሞክራሲያዊነት ሀገር የሚደረገውን ሽግግር ሌላ ሰው ቢመረው መልካም ይሆናልም ብለዋል። ሐምዶክ ስልጣናቸውን መልቀቃቸውን ያሳውቁት ወታደሮቹ መፈንቅለ መንግስት በሚመስል እርምጃ ባለፈው ጥቅምት ካስወገዷቸው በኋላ በተፈጠረው ግጭት ወደ ስራቸው ከተመለሱ ከአንድ ወር በኋላ መሆኑ ነው። በመጪው የአውሮፓውያን 2023 ዓመተ ምህረት ምርጫ ለመጥራት ከወታደራዊ መሪዎችም ጋር ተስማምቶ ነበር ሐምዶክ መመለሳቸውን ያሳውቁት። ህዝባዊ ተቃውሞዎቹ ከዚያ በኋላም የቀጠሉ ሲሆን በጀነራል አብዱል ፈታህ አልቡርሃን የሚመሩት ወታደሮች ግን ሰልፈኞቹን ለመበተን ባስለቃሽ ጋዝ፣ በቀጥታ ተኩስና በጎማ ጥይቶች የታጀቡ የኃይል እርምጃዎች ሲወስዱ ተስተውለዋል። ሐምዶክ ስራቸውን መልቀቃቸውን ትናንት ካሳወቁ በኋላ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ በትዊተር ባወጣው መልእክት ልዩነታችሁን ወደ ጎን አድርጉ፣ የሚያግባቡ ሁኔታዎችን ፈልጉ፣ የሲቪል አስተዳደር መቀጠሉን አረጋግጡ ብሏል። ቢሮው አክሎም የሚቀጥለው ጠቅላይ ሚኒስትር ካቢኔ ሹመት የህዝቡን የነጻነት የሰላምና የፍትህ ግቦች ሊያሟላ በሚችለው ህገ መንግስታዊ መግለጫ መሰረት መከናወን አለበት ብሏል። የሱዳን ህዝብ ለዲሞክራሲ በሚያደርጉት ግፊት ዩናይትድ ስቴትስ ከጎናቸው እንደምትቆም የጠቆመው ይህ መልእክት በተቃዋሚዎች ላይ እየተካሄደ ነው ያለው የኃይል የብተና እርምጃ እንዲቆም አሳስበዋል።
በኬንያና በሶማሊያ አዋሳኝ ላይ በምትገኘው ላሙ አውራጃ ውስጥ ትናንት የሽብር ጥቃት አድርሰዋል ያሏቸውን የአልሸባብ ታጣቂዎች እያሳደዱ መሆናቸውን የኬንያ ባለሥልጣናት አስታወቁ። አጥቂዎቹ 6 ሰው መግደላቸውንም ባለሥልጣናቱ ተናግረዋል። መሐመድ የሱፍ ከናይሮቢ ያጠናቀረውን ዘገባ ኤደን ገረመው ታቀርባለች።
የአልሻባብ ታጣቂዎች እንደሆኑ የሚጠረጥሯቸው አጥቂዎች ዊድሁ በሚባል አካባቢ ዛሬ 6 ሰው መግደላቸውን የላሙ አውራጃ ኮሚሽነር ኢሩንጉ ማቻሪያ ተናግረዋል። አጥቂዎቹን በየጫካው እያደኗቸው መሆኑንና ህዝቡ ውስጥም ተደብቀው ሊሆን እንደሚችል ኮሚሽነሩ ተናግረዋል። ኃላፊነት የወሰደ ግን እስካሁን ድረስ ማንም የለም። የኬንያ ሲቲዝንስ ቲቪ ዛሬ ባወጣው ዘገባ ቢያንስ 1 ሰው በጥይት ተመትቶ ተገድሏል፣ ሌላ 1 ሰው ደግሞ በቁንጨራ ተጨፍጭፎ ተገድሏል፣ ሌሎቹም ከነህይወታቸው ተቃጥለዋል ብሏል። የዚህን ዘገባ ትክክለኛነት የአሜሪካ ድምጽ በራሱ ማረጋገጥ አልቻለም። አጥቂዎቹ ብዙ ቤቶችን በእሳት ማያያዛቸውን ነዋሪዎቹ ተናግረዋል። ጥቃቱን ያደረሱት ግን የአልሻባብ ታጣቂዎች ይሁኑ የአካባቢው የፖለቲካ ባለንጦች ለይተው መግለጽ እንደማይችሉም አስታውቀዋል። አንዳንዶቹ ነዋሪዎች በሰጡት እማኝነት የዛሬዎቹ አጥቂዎች የያዙት ቆንጨራና ገጀራ እንደነበረና የአልሻባብ ሰዎች የሚይዙት ጠመንጃ መሆኑን ኔሽን ሚዲያ ግሩፕ ለተባለው የዜና አውታር ተናግረዋል። የአውራጃ ገዢው ወደ አካባቢው ተጨማሪ ኃይል መላኩን ገልጿል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ ምክር ቤት ህንፃ ላይ ጥቃት ከተፈጸመ ከአንድ ዓመት በኋላ አሜሪካውያን በአገራቸው ያለው የዲሞክራሲ ስርዓት በእጅጉ ያሳሰባቸው መሆኑን መግለጻቸው ተገለጠ። ትናንት እሁድ የወጡ 2 የህዝብ አስተያየት ድምፅ መሰብሰቢያ ተቋማት ይፋ ባደረጉት መረጃ እንደተመለከተው 1/3 የሚሆኑት የአሜሪካውያን በመንግስት ላይ የሚደረግ አመፅ አንዳንድ ጊዜ ምክንያታዊ ነው ብለዋል። በሲቢኤስ ቴሌቪዥን ዜና አውታር የተሰበሰበው ድምፅ እንዳመለከተው አስተያየታቸውን ከሰጡት ውስጥ 2/3 የሚሆኑት አሜሪካውያን እንደ አውሮፓ አቆጣጠር ጥር 6 በዶናልድ ትራምፕ ደጋፊዎች በምክር ቤቱ ህንፃ ላይ የተደረገው ጥቃት የፖለቲካ ጥቃት እንዲባባስ ምክንያት ሆኗል ብለው ማመናቸውንና የአሜሪካ ዲሞክራሲ አደጋ ላይ ነው ብለው እንደሚሰጉ አስታውቀዋል። በሌላም በኩል አሜሪካውያን ስለ ዲሞክራሲያቸው የነበረው ኩራት የቀነሰ መሆኑ ተገልጸዋል። ዲሞክራሲያቸውን አስመልክተው እንደ አውሮፓ አቆጣጠር በ2002 ዓመት 90% የነበራቸው ኩራት ዛሬ ወደ 54% መውረዱን የዋሽንግተን ፖስት እና የሜሪላንድ ዩኒቨርሲቲ ከህዝቡ ባሰባሰቡት ጥናታዊ ቅኝቶች አመልክተዋል። እንደ አውሮፓ አቆጣጠር ጥር 6 በምክር ቤቱ የተቃጣው ጥቃትን አስመልክቶ ለሲቢኤስ ቴሌቪዥን አስተያየታቸውን ከሰጡት መካከል 28% የሚሆኑት የምርጫውን ውጤት ለመጠበቅ ኃይል መጠቀም አስፈላጊ መሆኑን ተናግረዋል። ለዋሽንግተን ፖስት አስተያየታቸውን ከሰጡት ደግሞ 34% የሚሆኑት አሜሪካውያን በመንግስት ላይ የሚደረግ አመጽ አንዳንዴ አስፈላጊና ምክንያታዊ ነው ብለዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከዩክሬን ፕሬዝደንት ጋር ትናንት እሁድ ባደረጉት የስልክ ውይይት ሩሲያ ዩክሬንን ለመውረር ተጨማሪ እርምጃ ብትወስድ ዩናይትድ ስቴትስና ተባባሪዎቿ የማያሻማ ምላሽ ይሰጣሉ ሲሉ ለዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ የነገሯቸው መሆኑ ተገለጸ። የዋይት ሀውስ ባለስልጣናት በሰጡት መግለጫ 2 መሪዎች በዩክሬን ድንበር አቅራቢያ ግዙፍ ሰራዊቷን ያከማቸችው ሩሲያ የፈጠረችውን ውጥረት ለማርገብ ሌሎች የዲፕሎማሲ አማራጮችንም ለማየት ጥረት ለማድረግ መወያየታቸውንም ተናግረዋል። ከ2 መሪዎች የስልክ ውይይት በኋላ መግለጫ ያወጡት የዋይት ሀውስ ቃል አቀባይ ጄን ሳኪ ባይደን ለዩክሬን ሉዓላዊነትና የግዛት አንድነት እንዲጠበቅ ዩናይትድ ስቴትስ ያላትን ቁርጠኝነት በድጋሚ አረጋግጠውላቸዋል ብለዋል። የዩክሬን ፕሬዝደንት ዘለንስኪ ከውይይቱ በኋላ ባወጡት የትዊት መልእክት 2 መሪዎች በዩክሬን የዩናይትድ ስቴትስና ተባባሪዎቹ አማካኝነት የአውሮፓን ሰላም ለመጠበቅ ተጨማሪ ውጥረት እንዳይፈጠር ለማድረግና የግዛት መዋቅር ለውጥና የጠቅላይነት ስሜት እንዳይኖር ለማድረግ የጋራ አርምጃዎችን ስለሚወስዱበት መንገድ መወያየታቸውን አስታውቀዋል። የእስራኤል ጠቅላይ ሚኒስትር ናፍታሊ ቤነት ትናንት እሁድ በሰጡት መግለጫ እስራኤል አራተኛውን ዙር የኮቪድ-19 ክትባት መድኃኒት እድሜያቸው ከ60 በላይ ለሆኑና ለኦሚክሮን ቫይረስ ሊጋለጡ ለሚችሉ የጤናው ዘርፍ ሰራተኞች እንደምትሰጥ አስታውቀዋል። የእስራኤል የሕክምና ባለሙያዎች ሁለተኛውን የማጠናከሪያ ክትባት ባመረቱት ፋይዘር እና የባዮንቴክ አምራቾች የተመረተውን አራተኛውን ዙር የማጠናከሪያ ክትባት የሰውነት መከላከል አቅማቸው ደካማ ለሆኑና በአረጋውያን መንከባከቢያ ስፍራዎች ውስጥ ለሚኖሩ ሰዎች እንዲሰጥ ባለፈው ሳምንት መወሰናቸው ይታወቃል። የእስራኤሉ ጠቅላይ ሚኒስትር እስራኤል አሁንም የዓለም አቀፉን የክትባት መርሃ ግብር ጥረት በመደገፉ ረገድ እንደገና ፈርቀዳጅ ሆናለች ብለዋል። የእስራኤል ጤና ሚኒስቴር 9.4 ሚሊዮን ከሚሆን የአገሪቱ ህዝብ መካከል 60 ከመቶ የሚሆኑት ሙሉውን ክትባት መውሰዳቸውን አመልክቷል። ለምሽቱ የተበደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዜናው። ክቡራትና ክቡራን አድማጮች፣ ተመልካቾች፣ እንዲሁም የዌብና ማህበራዊ መገናኛዎች ተከታዮቻችን የምትከታተሉት ከአሜሪካ ድምፅ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9845 ኪሎ ሄርትስ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ታህሳስ 25 2014 ዓ.ም ስርጭታችንን ነው። ከሞገዶቻችን በተጨማሪ ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ዝግጅታችንን በቀጥታ አዳመጥ መከታተል ትችላላችሁ። አሁን እየተላለፈ ነው። እንዲሁም በፌስቡክ ላይቭም አት ቪኦኤ አምሃሪክ ብትሉ ታገኙናላችሁ። በኢንስታግራም በዩቲዩብም አለን። በትዊተርም ሐሳቦቻችሁን አንሸራሽሩ። በዚህ ምሽት ኦሚክሮን ዝርያን ካገኙት ደቡብ አፍሪካዊ ሐኪም ጋር ያደረግነውን ቃለ ምልልስ እናቀርብላችኋለን። በጤና ፕሮግራም የኢትዮጵያውያኑን አትሌቶች ድል ባርሴሎና ላይ የያዘ የስፖርት ዘገባለን። ሌሎችም በርከት ያሉ ጥንቅሮችን ይዘናል። ለዚህ ምሽት አብራችሁን ሁኑ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የሰዓቱ አብይ ርዕስ ይደመጣል። በአፋር ክልል አብዓላ ከተማ ላይ የህወሓት ታጣቂዎች አድርሰዋል ባሉት ጥቃት በብዙ ሺህ የሚቆጠር ሰው መፈናቀሉን በሕይወትም ላይ በንብረትም ላይ የደረሰ ጉዳት መኖሩን የአፋር ክልል የዞን ሁለት ዋና አስተዳዳሪ ለአሜሪካ ድምፅ ተናግረዋል። በሌላ በኩል ደግሞ ህወሓት ባወጣው መግለጫ የመንግስት የፌዴራሉ መንግስት ኃይሎች አደረሱት ባለው ጥቃት ከ250 በላይ የትግራይ ተወላጅ ሲቪሎች መገደላቸውን ከ900 በላይ መፈናቀላቸውን ተናግሯል። አብዓላ ከሰመራ አብዓላ መቀሌ የተዘረጋው የሰብአዊ አገልግሎት ወይም የሰብአዊ አቅርቦቶች ማድረሻ ኮሪዶር ወይም መስመር መገኛ አማካይ ላይ የሚገኝ ስፍራ ነው። በትግራይና በአፋር ክልሎች መካከል የሚገኝ ከተማ ነው። መስፍን አራጌ ዝርዝሩን ይዟል፣ እናዳምጥ።
የዞን ሁለት ዋና አስተዳዳሪ መሐመድ እንድሪስ ለአሜሪካ ድምጽ በሰጡት መግለጫ የህወሓት ኃይሎች የትግራይ አጎራባች በሆነውና ከመቀሌ 50 ኪሎ ሜትር ገደማ ርቀት ላይ ትገኛለች በተባለችው አብዓላ አካባቢ ከሳምንት በፊት በከፈቱት ጥቃት በርካታ የህብረተሰብ ክፍሎች አካባቢያቸውን ለቀው ለመሰደድ ተገደዋል።
አብዓላ ከተማ ላይ ጦርነት ተጀምረዋል። ከተጀመረ ደግሞ አሁን ቆይቷል። ሳምንት ከምናምን ሆነዋል። 10 ቀናችን ነው። ያው ሰው ተጎድተዋል፣ ንብረት ተጎድተዋል። በከባድ መሳሪያና በቀላል መሳሪያም ጦርነትም አልቆም እስካሁን ድረስ ድረስ። ስለዚህ አሁን የተፈናቀሉ ማህበረሰብም አሉ፣ ወደዚህ ወደ እስከ ኤሬብቲ የሚባል አካባቢ ድረስ የተፈናቀሉና ወደዛ ደግሞ እስከ በራህ ድረስ የተፈናቀሉ ማህበረሰቦች አሉ። ብዙ ማህበረሰብ ነው የተፈናቀለው። እንግዲህ ከተማው በጣም የቆየ ከተማ በመሆኑና የንግድና የፖለቲካ ሴንተር በመሆኑ የአፋር ክልል የሰሜን ዞኑ በጣም ብዙ ማህበረሰብና ብዙ የንግድና የተለያዩ እንቅስቃሴዎች የነበረበት ከተማ እና ለዚህ አገልግሎትም ደግሞ ሲጠቀም የነበረ ማህበረሰብ በሙሉ ተፈናቅሏል። በሙሉ ማለት 70,000 በላይ ህዝብ በግምት ማለት ነው ተፈናቅሏል።
በጥቃቱ ድንገተኛነትና በተፈናቃዮቹ ተበታትኖ መሰደድ ምክንያት ቁጥራቸውን ለይቶ ማወቅ አለመቻሉን ነው አቶ መሐመድ ያስረዱት።
ስንት ነው የሚለውንና የት ነው ያሉት ለማለት እንግዲህ እስከ ኤረብት ያሉ አካባቢ የተለያየ ቦታ ላይ ተበታተነ ነው ማህበረሰቡ። እንግዲህ ህይወቱን ለመትረፍ በሚል ነው መጀመሪያ የተፈናቀሉት።
ነዋሪዎቹ በተበታተነ መንገድ መፈናቀላቸው የዕለት ምግብ ለማድረስም ሆነ መጠለያ ለማዘጋጀት አደጋች መሆኑን ያስረዱት አቶ መሐመድ ተፈናቃዮቹን በሶስት ማዕከል ለማሰባሰብ መታቀዱን ገልጸዋል።
ጊዜያዊ ሴንተር መጠለያ ቦታ እነሱን ለመሰየም እና ለዛ ደግሞ አሁን ያሉበትን ቦታ ላይ ደግሞ እርዳታ ለማድረስ አስቸጋሪ የሆነ ነው። የክልል አደጋ መከላከያ ብቻ እያደረገ ያለ ትንሽ እገዛ አለ። እንደዚህ ምግብና ምግብ ቁሳቁሶችን እያደረሰልን ያለው ግን በቂ አይደለም። እነሱን ለማዳረስ ደግሞ አሁን የምነግርህ ቦታዎች በጣም የተራራቁ ናቸው። ስለዚህ አሁን ሶስት ቦታዎች ላይ እንደገና ተመልሶ እንዲሰሩ እያደረግን ነው። ሶስት ማዕከል ማለት አሁን ከአብዓላ ወደ ሰሜን በኩል የሄዱ ማህበረሰቦችን ጉብ የሚባል ቦታ እና እነዚህ ኡርኩድ የሚባል ቦታ ላይ እንዲሰባሰቡ፣ በአፍዴራ በኩል ወደ ሰመራ መስመር የሄዱትን ደግሞ ዒድድሩ የሚባል ቦታ ላይ እንዲሰባሰቡ ጥረት እያደረግን ያለን።
የህወሓት ኃይሎች ከከፍተኛ ቦታ ሰነዘሯቸው በተባሉ የከባድ መሳሪያ ጥቃት የሃይማኖት ተቋማት፣ የመንግስት መስሪያ ቤቶች፣ አገልግሎት ሰጪ ማዕከላት እና የግለሰብ ቤቶች ላይ ጉዳት መድረሱን ተናግረዋል።
ብዙ መሰረተ ልማቶች ያሉበት በመሆኑ ከሆስፒታል ጀምሮ እስከ ክሊኒክ እስከ ግል ክሊኒክ ድረስ የቀረ ነገር የለም። በከባድ መሳሪያ ነው ይህ ሁሉ የተመታው ማለት ነው። ቤተክርስቲያኑ አልቀረ፣ መስጊዱ አልቀረ፣ ሁሉም ወድሟል ማለት ትችላለህ። ሁሉም ያልተተኮሰበት ቤትና ህንፃ አልቀረም። ምክንያቱም በየቀኑ ከ60 እስከ 70 ቦምብ ነው ከተማ ላይ የሚወድቀው ማለት ነው። ሩቅ ቦታ ሆኖ የሚወድቀው ማለት ነው።
በጥቃቱ ንጹሐን ሰዎች ሰለባ መሆናቸውን በማብራሪያቸው ጠቁመዋል።
እኔ በአይኔ ያየሁትም አለ፣ በጆሮ የሰማሁትም አለ። በጣም ብዙ ነው ንጹሐን። ምክንያቱም ንጹሐን ነው ከተማ ላይ ሲኖር የነበረው ህዝብ፣ ንጹሐን ህዝብ ነው ብለን የምትወስደው። እያንዳንዱ ቤት ውስጥ ወታደር የለም። ማህበረሰቡ ንጹሐን ህዝብ ነው ከተማ ላይ ሲኖር የነበረ። ዝርዝር ለማወቅ አሁን ጊዜ ይፈጃል። ምክንያቱም ጉዳዩ ውስጥ ነን ያለ ነው። ኢቭን የሞቱትን ለማቅበር አንችልም፣ ምክንያቱም ከላይ የዘነበን ያለው አሁንም።
ህወሓት ግን ከ250 የሚልቁ የትግራይ ተወላጆች ትግራውያን በመሆናቸው ብቻ አብዓላ ውስጥ ተገድለዋል ሲል መግለጫ አውጥቷል። ከ900 የሚበልጡት ደግሞ ከቤት ንብረታቸው በኃይል ተፈናቅለው ወደ እንደርታ ለመሄድ ተገደዋል ያለው መግለጫው የተፈናቀሉት በዋናነት ሴቶች፣ የእድሜ ባለጸጎችና ህጻናት ናቸው ብሏል። ቁጥራቸው ለጊዜው ያልታወቀ ሲል የገለጻቸውም ሰዎች ታስረው ወደ ሰመራ መወሰዳቸውን አክሏል። መግለጫው በድርጊቱ ላይ የኤርትራ ሰራዊትም ተሳትፏል ሲል ይከሳል። ስማቸውን ከመግለጽ የተቆጠቡና ወደ በረሃ ላይ ተፈናቅለው የሄዱ አንድ ግለሰብ ንጹሐን ሰዎች መሞታቸውን እንዳዩና እንደሰሙ ጠቅሰዋል።
ሲቪሊያን በጣም አሉ የሞቱ እኛ የምናውቃቸው እዛ ገበያ አካባቢ ላይ ከተማ ላይ ዝም ብሎ ግል ሱቅ ምናምን ያለባቸው ቤታቸው የሚጠብቁ ያሉ ግለሰቦች መንገድ የሚሄዱ የነበሩ የሞቱ ብዙ ሰዎች እናውቃለን።
አስተያየታቸውን የሰጡ አንድ ተፈናቃይ የህወሓት ኃይሎች በአማራና በአፋር የተለያዩ አካባቢዎች እንዲወጡ ሲዳረጉ ኃይላቸውን አሰባስበው አብዓላ ላይ ጥቃት መሰንዘራቸውን ገልጸዋል።
አብዓላ ለነሱ በጣም ቅርብ ከተማ ስለሆነ ከአፋር ክልልና ከአማራ ክልል ወጡ ኃይላቸውን ሰብስበው ወደ አብዓላ ነው የመጡት። አብዓላ ኦልሬዲ እዛ ብዙ ህዝብ ተጎድተዋል። ህዝቡ የከተማው ህዝብ እንዳለ ተፈናቅሎ አሁን በሁለት ከተማ በበረሕልና በረብቲ ከተሞች ነው ያሉት።
ይሁን እንጂ የህወሓት ኃይሎች ከአማራም ሆነ ከአፋር አካባቢዎች የወጣ ነው ስልታዊ ማፈግፈግ ስላደረግን ነው ሲሉ ይደመጣሉ። የዞን ሁለት ዋና አስተዳዳሪ ለመንግስት ለዓለም አቀፉ ማህበረሰብና ለተራድኦ ድርጅት ባስተላለፉት መልእክትም ይሄን ነው ያሉት።
ይሄ ጦርነት አስከፊነቱን የሚቀንስበት ሁኔታ ቢመቻች እንላለን አንደኛው። ሁለተኛ እየደረሰብን ያለ ጉዳት ንጹሐን ላይ እየደረሰ ላለው ጉዳት ዓለም አቀፉ ማህበረሰብ ተሰምቶት ማውገዝ አለበት እንላለን። ላ ደግሞ ሰብአዊ እርዳታ ለተፈናቀሉ ማህበረሰብ ሰብአዊ እርዳታ ቢያደርስልን እንላለን።
ለአሜሪካ ድምጽ ሬዲዮ መስፍን አራኬ።
አመሰግናለሁ መስፍንን ለዘገባው። ይህ ከአሜሪካ ድምፅ የሚተላለፍላችሁ የመጽሔት ክፍለ ጊዜ ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የመጽሔቱ ክፍለ ጊዜ ይቀጥላል። ትውልደ ኢትዮጵያውያኑ በመላው ዓለም ያሉ ኢትዮጵያውያን ዳያስፖራ ሰሞኑን ለበዓሉ ወደ ሀገራቸው እየገቡ ናቸው። በከፍተኛ ቁጥር ወደ ትውልድ ሀገራቸው እየገቡ ካሉት መካከል ከሌሎችም ሀገራት እንደዚሁ ከሌሎችም ሀገሮች የጠቅላይ ሚኒስትሩን ጥሪ ሰምተናል፣ በዚህ ምክንያት መጥተናል ያሉ ቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ ሪፖርተሮቻችን ያገኟቸዋሉ። አንድ የደቡብ አፍሪካ ቡድን መሪንም አነጋግረናል። ኬኔዲ አባተ።
ጠቅላይ ሚኒስትር አብይ አህመድ ያቀረቡትን የታላቁ ጉዞ ወደ ኢትዮጵያ ጥሪ በመቀበል ከተለያዩ ሀገራት ወደ ኢትዮጵያ ከሚመጡ ኢትዮጵያውያንና ትውልደ ኢትዮጵያውያን በተጨማሪ የሌሎች አፍሪካ ሀገራት ዜጎችም መምጣት ጀምረዋል። ከነዚህም መካከል በሀገሩ ደቡብ አፍሪካ በማህበረሰብ አንቂነት ለማህበራዊ ፍትህ መስፈን በሚያደርገው እንቅስቃሴና በፓን አፍሪካኒዝም አቀንቃኝነቱም የሚታወቀው ወጣት ታንታላክስና የልዑካን አባላቱ ይገኛሉ። ዛሬ አብረውት ካሉ የልዑካን አባላት ጋር አዲስ አበባ የገባው ላክስ ከአሜሪካ ድምጽ ጋር በነበረው ቆይታ ወደ ኢትዮጵያ የመጣበትን ምክንያት ሲገልጽ ሁለት ምክንያቶችን ጠቅሷል።
Number 1, we as young people in the African continent, we mustn't only rely on political leadership.
አንደኛ እኛ በአፍሪካ ያለን ወጣቶች የአፍሪካን ችግር ለመፍታት በፖለቲካ አመራር ላይ ብቻ ጥገኛ መሆን የለብንም። ወጣቶች አንድ በመሆንና በመሰባሰብ በሀገሮቻችን ያሉ ችግሮች ምን ይሆኑ ምን ወደ ሀገራችን ተመልሰን ከመሪዎቻችን ጋር በመተባበር መፍታት አለብን። በደቡብ አፍሪካ የሚገኙ ወጣቶች በሀገራችን ችግር አለ ብሎ ቢሰደዱ ብለ አስበው ደቡብ አፍሪካ ለሌላ ተጨማሪ ቅኝ ግዛት በሯ እየተከፈተ ነው የሚሄደው። ስለዚህ እያንዳንዱን ችግራችንን ተጋፍጠን መፍታት ነው ያለብን። በመሆኑም ወደዚህ የመጣ ነው ወጣቱን ለማነቃቃትና ነው። ሁለተኛ በአገሪቱ ወጣቱን መሪ ለመደገፍ ነው። ኢትዮጵያ አሁን ላይ ያጋጠማት ያለውን ውስጣዊና ውጫዊ ፈተና ለመጋፈጥ እንደ ወጣት ደቡብ አፍሪካውያን ጠቅላይ ሚኒስትር አብይን ስላለው ችግር ለመጠየቅና ምን መርዳት እንደምንችል ለመጠየቅ ነው።
የአፍሪካ ችግር በአፍሪካውያን መፈታት ያለበት በተግባራዊ እርምጃ እንደሆነ እምነቱ መሆኑን የሚገልጸው ይህ ወጣት ደቡብ አፍሪካዊ በአገሩ የሚገኙ ኢትዮጵያውያንን በማስተባበር የኖሞር ወይም የበቃ እንቅስቃሴን በመምራትም ይታወቃል። ይህን ለምን እንደሚያደርግ ላነሳውለት ጥያቄም ምላሽ ሰጥቶኛል።
We let the no more movement because as young people we are saying that we're not going to fall for the same trap our ancestors fell for.
የኖ ሞር እንቅስቃሴን የመራ ነው አያቶቻችን በወደቁበት መንገድ ላለመውደቅ ነው። አያቶቻችን ያምኗቸው ስለነበር ነው። ቅኝ ገዢዎች አብዛኛውን መሬታቸውን ቀምተዋቸው በቅኝ የገዟቸው። ስለዚህ አሁን እምነት ላይ ሳይሆን እውነታውን በማጣራት ላይ ነው የምንሰራው። አይናችንን እንዳነቅል የሚያስችሉን ብዙ ችግሮች አሉብን። የኢትዮጵያ ጉዳይ ግን ቅድሚያ የሚሰጠው ነው። ምክንያቱም ኢትዮጵያ የአፍሪካን ቅርስ የያዘች ብቸኛዋ በቅኝ ያልተገዛች ሀገር ናት። ስለዚህ አፍሪካ በቅኝ ግዛት እንድትገዛ ከፈቀድን የአፍሪካን ቅርስ በሙሉ አጣን ማለት ነው። ኢትዮጵያን ማዳን ማለት አፍሪካን ማዳን ነው።
ከጠቅላይ ሚኒስትር ጽህፈት ቤት ላክስንና ሌሎች እንግዶችን ለመቀበል ቦሌ አውሮፕላን ማረፊያ በነበሩበት ወቅት ያገኘኋቸው ረዳት ፕሮፌሰር ነብዩ ባዬ ስለ ጉብኝታቸው ይህን ብለዋል።
በመላ ዓለም ያሉት አፍሪካውያን በሙሉ ኢትዮጵያን እንደ ትልቅ መዳረሻ፣ የሐሳባቸው ማጠንጠኛ፣ የትግላቸው መነሻ መድረሻ አድርገው የሚያዩት አገር በመሆኗ ኢትዮጵያ ውስጥ መምጣት የአፍሪካን ትግል እውን መሆኑን መመልከት፣ ታሪኩን መመልከት፣ ባህልን መመልከት፣ ያልተበረዘውን ያልተነካውን መመልከት ነው ብለው የሚያምኑ ወጣቶች ናቸው። በዚህ በጣም ደስ ይለናል። ምክንያቱም ብዙ ጊዜ በአሁኑ ዘመን ያለው ትግል አዲስ ውልድ የሆነው ቅኝ ግዛት የአእምሮ ቅኝ ግዛት ነው። የአእምሮ ቅኝ ግዛት ደግሞ የምናየው አይደለም፣ በአይናችን በረቂቅ በሆነ መንገድ የሚካሄድ ነው። በስርዓቶች ውስጥ የሚካሄድ ነው። በተለያዩ አሰራሮች ውስጥ የሚካሄድ ነው እና እነዚህን ሁላችንም አውቀን ለተሻለ የዓለም ህይወት የተሻለ አስተዋጽኦ የምናደርግበት እንደ አፍሪካውያን መንገድን የሚያመላክተን ነው። አፍሪካ የተሻለች በሆነች ጊዜ ዓለም የተሻለ ይሆናል።
ከዚህም በተጨማሪ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ታላቁ ጉዞ ወደ ኢትዮጵያ ጥሪ በመቀበል በርካታ ኢትዮጵያውያንና ትውልድ ኢትዮጵያውያን አሁንም ከዩናይትድ ስቴትስና ከተለያዩ የዓለማችን ሀገራት ወደ ኢትዮጵያ መግባታቸው ቀጥለዋል። በዚህ በቦሌ ዓለም አቀፍ አውሮፕላን ማረፊያም እነዚህኑ መንገደኞች ለመቀበል የቱሪዝም ሚኒስቴር ያዘጋጀውን የሙዚቃ ድግስ ጀምሮ የተለያዩ ክዋኔዎች በመካሄድ ላይ መሆናቸውን መታዘብ ችለናል። እኛም በዛሬው ዕለት ከገቡ ኢትዮጵያውያንና ትውልድ ኢትዮጵያውያን መካከል ጥቂቶችን ማናገር ችለናል።
ዛሬ አዲስ አበባ ከገቡት ኢትዮጵያውያንና ትውልድ ኢትዮጵያውያን መካከል ከዩናይትድ ስቴትስ ዋሽንግተን ዲሲ የመጡ ይጠቀሳሉ። በጉዞ ላይ እንዳሉ በመጣላት ሐሳብ ለተፈናቃዮች ድጋፍ የሚውል ገንዘብ ከሌሎች ግለሰቦች ጋር ማሰባሰቧን የምትገልጸው ወጣት አዲስ ሰይፉ ከዲሲ ከመጡት አንዷ ነች።
ያው ሁላችንም በተባገኘነው አጋጣሚ ወደ ሀገራችን ለመግባት ሁላችንም እንጠራለን፣ ድሮም እንደምናደርገው። አሁን ግን መንግስታችን በጠራን መሰረት በዛ አጋጣሚ ነው እየመጣን ያለ ነው። ህዝባችን ከእኛ ከመንግስት ጎን መሆናችንን ለማሳወቅ በዛ አጋጣሚ ነው የመጣሁት። ሀገራችን ያለችበትን ሁኔታ ስለገባን ስለተረዳን እዚህ ያለ ነው። ሁላችንም አንተዋወቅም፣ ግን ሀሳቡን እንደነገርኳቸው ሁሉም ሰው ነው የተስማማው። እነሱን ከእነሱ ጋር ሆነን ህዝቡንም ስንናገር ለዚሁ ፐርፐዝም ስለሆነ ሀገራችንንም አለው ለማለት ስለሆነ የመጣ ነው። ህዝቡን ኢንፐርሰን ሄደን አናገርን። ሁሉም የቻለውን አዋጣ። እንደጠበቅነው እንደውም አስቸጋሪ አልነበረም። ህዝቡ በጣም በጣም ተረድቷል በዚህ ሰዓት እና በቀላሉ ሁላ ሳይሰማን ሁላ የሚሰጥ ነበረ እና በዚህኛው ፍላይት አሁን ወደ 10,469 አሜሪካ ዶላር ሰብስበን ወደ ንግድ ባንክ ለተፈናቀሉ ሰዎች ዲፖዚት አድርገናል። ትንሽ የግላችንን የምንችለውን ነገር ብናዋጣ ትንሽ ይረዳል መንግስትን ብለን ነው። ዋናው ግን ከዚህ በኋላ ይህንን ፈለግ ተከትሎ የሚቀጥል ሰው በሁሉም ነገር በቃ በሙያችን፣ በአቅማችን፣ በገንዘባችን፣ በጉልበታችን ወደኋላ የምንልበት ጊዜ ስላልሆነ ይህንን ነገር ህዝቡ እንዲረዳ እንፈልጋለን።
ከዚያም ከዲሲ የመጣው ወጣት ተስፋ ያለበል ደግሞ ኢትዮጵያን ጎብኝቶ በተመለሰ በአጭር ጊዜ ውስጥ ዳግም መምጣቱን ይገልጻል።
ዛሬ የመጣሁበት ምክንያት ምንድን ነው? አገራዊ ጥሪ ነው። መንግስታችን ጠርቶናል፣ ህዝባችን ጠርቶናል እና ህዝባችን ከፍቶታል። የእናታችን ቤት ፈርሷል። የእናት ቤት ሲፈርስ ደግሞ ውጭ ቆም አትመለከትም። የበለጠ አጽድተ ቆንጆ አድርገህ ትሰራዋለህ። አጋጣሚ የሆነው እኔ ከሄድኩኝ አሁን ነው፣ ሁለት ወር ከ15 ቀን አልሞላኝም። ኦልሬዲ ለስራ ተመልሼ ሄድኩት፣ ግን አገራዊ ጥሪ ነው። የእናቴ ቤት ፈርሶ እኔ ደልቶኝ አልኖርም፣ እዛ ተመችቶኝ አልኖርም። ልቤ ሁሌ ሀሳቤ እዚህ ነው ያለው። ለምን መጥቼ አልጋፈጠውም? ያለውን ችግር አብሬ አልጋፈጥም ብዬ ነው የመጣሁት። በሄድኩኝ በሁለት ወር ከ15 ቀን ነው ተመልሼ የመጣሁት እና ብዙ ጓደኞች አሉኝ መምጣት የሚፈልጉ። ትምህርት አግዷቸዋል፣ የስራ ጉዳይ ሁኔታ አግዷቸው ነው እንጂ ሁሉም ልባቸው እዚህ ነው። እና ማስተላለፈው መልእክት ምንድን ነው? ይቺ ቀን ታልፏለች። ሁላችንም ሀገራችንን ተጠራርተን ቤቷ መስራት መቻል አለብን።
ከስዊዘርላንድ ጄኔቫ ከመጡት መካከል የሆነው ወጣት ኤርሚያስ በሻ ደግሞ ስለመጣበት ምክንያት ይህን ይላል።
ጠቅላይ ሚኒስትራችን ወደ ኢትዮጵያ እንድንገባ ባቀረቡት ጥሪ መሰረት በተነሳሽነት ሁሉም ኢትዮጵያዊ ለመምጣት ጥሪውን አክብሮ ወደዚህ መጥተናል እና እንዲሁም ደግሞ ስንመጣ ባዶ እጃችንን አልመጣንም። አገራችን አሁን ካለችበት ነባራዊ ሁኔታ ጋር በተያያዘ ብዙ ቁሳቁሶችና መድኃኒት፣ የተለያየ ገንዘቦች ይዘን ገብተናል። ይኸው አሁን እሱንም እዚህ እያስረከብን እንገኛለን።
ስሜ ኤሚ በቀለ እባላለሁኝ። የመጣሁት ከስዊዘርላንድ ነው።
እስኪ እንደው የመጣሽበት ምክንያት ምንድን ነው? ከመጣሽ በኋላ ምን አደረግሽ? እያየሁ ነው ሰርቲፊኬትሽን እና እስኪ ስለ እሱም ንገሪ።
የመጣሁት እንግዲህ የጠቅላይ ሚኒስትራችንን ጥሪ አክብሬ ነው የመጣሁት እና ያው ለወገን እንግዲህ ለእርዳታ አንዱን ሻንጣ ለወገን የሚለውንም ቻሌንጅ በመመልከት አንድ ሻንጣ ይዤ የመጣሁትን እቃ ማስረክቤ ሰርተፍኬትም ተረክቤ ያለሁኝ። በጣም ብዙ ሆነን የመጣ ነው። ከስዊዘርላንድ ከጄኔቫ በረራው ሙሉ ሞልተን የመጣ ነው። ብዙ የሚመጡ ገና አሉ። ሰው ሁላ ተደስቷል። አገራችን ሰላም ነው። በጣም ደስ ብሎናል። አቀባበሉ ደስ ይላል።
ከካናዳ የመጡት ወይዘሮ ቅድስት ማሞና ሌሎችም ሀሳባቸውን ለአሜሪካ ድምፅ አጋርተዋል።
የዛሬ 2 ዓመት እዚህ ነበርኩኝ። ያው ዛሬ ደግሞ እንግዲህ በሀገራችን ጥሪ መሰረት ዛሬ ለትንሽ ጊዜም ቢሆን እዚህ ለማሳለፍ እዚህ ተገኝቻለሁ።
ለምን ያክል ጊዜ ሊቆዩ አስበዋል? በቆይታዎትስ ምን ሊያደርጉ አቅደዋል?
በቆይታዬ ጊዜ እንግዲህ በተቻለኝ መጠን አገሬን የምረዳበት በማንኛውም ነገር በውጭ ምንዛሬ ስፔሻሊ ወደ ባንካችን በማስገባት እርዳታ በመርዳት የተቸገሩትን ወገኖች በማልበስ በመሳሰሉት ሁኔታ እንቆየው ለ20 ቀን ብቻ ነው ልጆቼን ጥየን የመጣሁት።
እዛ ያሉት ኢትዮጵያውያንስ ፍላጎታቸው ምን ይመስላል?
እዛ ያሉት ኢትዮጵያኖች እነት የኑሮ ሁኔታ ሆኖባቸው ነው ሁሉም እዚህ ቢገኙ ጥሩ ነው። ግን ደሞ ለሀገራችን ለመንግስታችን ማስተላልፈው መልእክት ሚኖረኝ ይሄ ቢቀጥል አሁንም ለፋሲካ በተለያዩ በዓላት እንደዚህ አይነት ጥሪ ተደርጎ ምክንያቱም ዛሬ ምክንያት በስራ ምክንያት ያልተገኙ ወገኖቻችን በሚቀጥለው ደግሞ የሚገኙ ስላሉ ለነሱም እንዲሁ በጥሪ ተደርጎላቸው ያው በስነ ስርዓት እንዲስተናገዱ ሀገራችን ማለት ነው። እና ይሄንን ነው ማስተላልፈው መልእክት። ኢትዮጵያ ሀገራችን አሁንም ለዘላለም ኑሪልን፣ ታብረሽ ተከብረሽ፣ እንወድሻለን፣ ህዝቦችሽ ከጎንሽ ነሽ፣ ኢትዮጵያ እናቴ ሀገሬ።
ስሜ እንድሪስ አሚዶ ሱራጅ ይባላል። የመጣውበት ምክንያት ሀገሬ ባቀረበችልኝ ጥሪ መሰረት ማለት በዚህ ጊዜ ተገኝቼ ለሀገሬ እና ለመንግስቱ ያለኝን ህብረትና ድጋፍ በእርግጥ ኢትዮጵያ እንደምትፈልገኝ በመረዳበት ሰዓት መጥቼ ራሴን እዚሁ ለማሳለፍ ነው።
በቆይታዎትስ ምን ሊያደርጉ አቅደዋል?
በቆይታ ላደርግ የምፈልገው አንደኛ ከሁሉ በላይ እዚህ ያሉትን ወገኖችን ለማጽናናት በጦርነት በተለያየ የተቸገሩትን ሰዎች ለማበረታታትና አይዲያዎችን ሼር ለማድረግ ከዛ በተረፈ ደግሞ ለሀገሬ የተሻለ ነገር ምን እሰራለሁ ብዬ ነው የመጣሁት። እና ከሪሰርችም አንጻር ደግሞ ምንድን ነው እዚህ ሀገር ውስጥ ምንድን ነው ኢትዮጵያ ከዚህ በኋላ ዲፔንደንት ሀገር መሆን የለባትም ሲፈሉ በሪሞት ኮንትሮል ህልውኗን የሚቆልፉባትና የሚከፍቱባት አንድ ደካማ ሀገር ማየት አልፈልግም።
ጠቅላይ ሚኒስትር አብይ አህመድ ከአንድ ወር በፊት ነበር በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ዳያስፖራዎች እንዲሁም የኢትዮጵያ ወዳጆች ያሏቸው ግለሰቦች ወደ ኢትዮጵያ እንዲመጡ ጥሪ ያቀረቡት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ አየር መንገድ ወደ ላሊበላ የሚያደርገውን ዕለታዊ በረራ ዛሬ እንደገና ጀምሯል። የአማራ ክልላዊ መንግሥት በሰባት ዞኖችና በአንድ ከተማ ውስጥ በህወሓት ታጣቂዎች ተፈጽመዋል የተባሉ ጉዳቶችን የሚያጠና ሳይንሳዊ በሆነ መንገድ ነው የሚለው መግለጫው የሚያጠና ግብረ ኃይል ማቋቋሙንና ስራ መጀመሩን አስታውቋል። በሌላ በኩል ደግሞ የመሰረታዊ አገልግሎቶች ተቋማት ሁሉ ስራ መጀመራቸውን የክልሉ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ አቶ ስዩም መኮንን ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች።
በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ አቶ ስዩም መኮንን ዛሬ ለጋዜጠኞች በሰጡት መግለጫ በአማራ ክልል የትግራይ ወራሪ ብለው የጠሩት ኃይል ተቆጣጥሮ በቆየባቸው ሰባት ዞኖችና አንድ ከተማ አስተዳደር የሰብአዊ፣ ማህበራዊ፣ ቁሳዊ እንዲሁም በመሰረተ ልማትና በባህልና በቅርስ ላይ ጉዳት አድርሷል። የደረሰውን ጉዳት ሳይንሳዊ በሆነ መንገድ የሚያጠና የባለሙያዎች ግብረ ኃይል ወደ ቦታው ሂዶ ስራ ጀምሯል ብለዋል።
በመጠንም በአይነትምና በጉዳት ግምትም በመጀመሪያ ደረጃ መጠናት ስላለበት ይሄን የሚያጠና ቲም በሁሉም ዞኖች ተሰማርቷል ማለት ነው። ይሄ በስድስት ግንባሮች በሰባት ዞኖች ከክልል ቢሮዎች በክልላችን ከሚገኙ 10 ዩኒቨርሲቲዎች በፌዴራል ደረጃ ደግሞ ከማዕከላዊ ስታቲስቲክስ ባለስልጣን የተውጣጡ አባላት ያሉበት የደረሰውን አጠቃላይ ጉዳት በትክክል ለመገመት ለማወቅ የሚያስችል ጥናቶች እየጠኑ ያሉት በአሁኑ ሰዓት በሁሉም ዞኖች አጥኚ ኮሚቴው ጥናቶችን እያጠና ይገኛል። ይሄ ጥናት እንደተጠናቀቀ በአጠቃላይ በጉዳት ደረጃ ምን ያህል ነው ጉዳት የደረሰው፣ በቁጥር ደረጃ ምን ያህል ነው የደረሰው፣ ያ ደግሞ በገንዘብ ሲተመን ምን ያህል ይሆናል የሚለውን በመጪዎቹ ጊዜያቶች ለህዝባችን ይፋ የምናደርግ ይሆናል።
በሁሉም አካባቢዎች አስተማማኝ ጸጥታ እንዳለ የገለጹት አቶ ስዩም መኮንን የደረሰውን ጉዳት ማወቅ ለሚፈልጉ ዓለም አቀፍ ሚዲያዎችና ዲያስፖራዎች በቦታው በመገኘት መመልከት እንደሚችሉ ገልጸዋል።
የደረሰው ጉዳት ውድመት ምንድን ነው የሚለውን ዜጎች እንዲረዱት፣ የዓለም አቀፍ ተቋማት እንዲረዱት፣ ጋዜጠኞችና ሚዲያዎች እንዲረዱት በማድረግ ረገድም የማስጎብኘት አካባቢዎቹን የተለያየ ህብረተሰብ እንዲጎበኛቸው በማድረግ እንደዚሁ እየተሰሩ ነው ያለው። ምን ያህል የአማራ ህዝብ በዚህ ጦርነት ግፍ እንደደረሰበት፣ ምን ያህል ንብረቱ ሀብቱ እንደወደመበት እና ይሄ ጠላት ምን ያህል የጭካኔ ጥግ ያሳየባቸውን አስነዋሪ ተግባሮች የፈጸመ መሆኑን በሚያሳይ መንገድ ህብረተሰቡ መረዳት መገንዘብ ስላለበት ይህን ለማድረግ የሚያስችሉ የጉብኝት ስራዎችን በተመሳሳይ መንገድ እየተሰሩ እንደሆነ ለመግለጽ ነው።
ዛሬ ስራ የጀመረውን የላሊበላ አውሮፕላን ማረፊያ የአካባቢውን ኢኮኖሚ ለማነቃቃት ይረዳል ብለዋል።
የላሊበላ ኤርፖርት በዛሬው ዕለት መደበኛ አገልግሎት ጀምሯል። ይሄ በተለይ ላሊበላ እንደምታውቁት የቱሪዝም መዳረሻ እንደመሆኑ መጠን እና በርካታ ቱሪስቶች የሚጎበኙት አካባቢ እንደመሆኑ መጠን ይሄ የኤርፖርቱ ወደ ስራ መመለሱ በአንድ በኩል በአካባቢው ያለው ሁኔታ በጣም የተረጋጋ እና አስተማማኝ የጸጥታ ሁኔታ መኖሩን ያረጋግጣል። በሌላ መንገድ ደግሞ የተሳለጠ የትራንስፖርት አገልግሎት እንዲኖር በማድረግ በዓሉ በደመቀና በአማረ መንገድ እንዲፈጸም እድል የሚሰጥ ስለሆነ ይሄ ተጠናክሮ ይቀጥላል። በዚህ መሰረት በላሊበላም በሌሎችም አካባቢዎች የምናከብራቸው በዓላት ኢኮኖሚን በማነቃቃት ከተሞችን በማነቃቃት ትልቅ ፋይዳ ያላቸው
የተጎዱ አካባቢዎችን መልሶ ለመገንባት መላው ኢትዮጵያ በህልውና ዘመቻ ያሳየውን አንድነት አሁንም ሀገርን በማቋቋም ሂደት እንዲደግም ጥሪ አቅርበዋል።
የመልሶ ግንባታ ስራውን ይበልጥ ውጤታማ ለማድረግ ድርሻ ያላቸው አካላት በሙሉ ጠላት በተቻለ መጠን ማፈር የሚችልበት እንዲያፈር የምናደርግበት ትብብርና አንድነት ያስፈልገናል ማለት ነው። ዋናውና ትልቁ የድላችን ማጠናቀቂያና ማብሰሪያ የሚሆነው እነዚህን የወደሙ ሀብቶቻችንን ንብረቶቻችንን በአግባቡ ገንብተንና መልሰን በጦርነት ያገኘነውን ድል በመልሶ ማልማቱ ደግሞ በመድገም ይሄ ድላችን ሙሉ የሚሆንበት ሁኔታ በመፍጠር ረገድ የሁላችንም ርብርብ እንደሚያስፈልግ ግንዛቤ እንዲወሰድ
የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው ወደ ሀገር የገቡ ዲያስፖራዎች የክልሉን ነባራዊ ሁኔታ የሚረዱበት ልዩ ልዩ መርሃ ግብሮች መዘጋጀታቸውን ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ለድምጹ ከፍና ዝቅ ማለት ይቅርታ ጠይቃለሁ። ክቡራትና ክቡራን ወደ ተከታዩ ዘገባ እናልፋለን። የህወሓት ታጣቂዎች ደቡብ ወሎ ዞን ውስጥ በቆዩባቸው ጊዜያት በእምነት ተቋማት ላይ ጉዳት አድርሰዋል። የእምነት አባቶች ያልተገባ በሃይማኖት ያልተፈቀደ ተግባር እንዲፈጽሙ አስገድደዋል የሚሉ ክሶች እየተሰሙ ናቸው። መስፍን አራጌ ከደሴ ዝርዝር አለው።
የህወሓት ኃይሎች በፈጸሙት ጥቃት ሙሉ በሙሉ መውደሙ ከተነገረለት አንዱ በደቡብ ወሎ ዞን የሚገኘው የአምባሰል ወረዳ ቤተ ክህነት ጽህፈት ቤት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደቡብ ወሎ ሀገረ ስብከት ጽህፈት ቤት የልማትና እቅድ ኃላፊ ሊቀ ትጉሃን ከተማ ኃይሌ እንደሚሉት በደረሰው ጉዳት የበርካታ አድባራት ሰነድና ለአድባራቱ ግልጋሎት ይሰጡ የነበሩ ቁሳቁሶች ከጥቅም ውጭ ሆነዋል።
በተለይ በዚህ የመጀመሪያው ጦርነት የገቡት በዚህ በአምባሰል ስለሆነ ከዞናችን አምባሰል ወረዳ ቤተ ክህነት ሙሉ በሙሉ ወድሟል። በዚህ ውስጥ ላይ እጅግ የ131 አብያተ ክርስቲያናት ሰነድ፣ የቢሮ የጽህፈት ቤት እቃዎች፣ እነዚህ እያንዳንዱ ሙሉ በሙሉ ወድመዋል። በተለይ አምባሰል የሚያሳዝነው ታላቁ ገዳም ያለበት ግሸን ደብረ ከርቤ የሚያስተዳድረው በአምባሰል ወረዳ ነው። የዛ ሰነድ ሙሉ በሙሉ ጠፍቷል። እንግዲህ ታላቁን ገዳም ምናልባት ታሪካዊ ምኑ በሰበካ ጉባኤ ሊገኝ ይችላል። እንዲህ ያሉ ነገሮች አድርጓል።
በተውለደሪ ወረዳ ፓሶ ሚሊ አካባቢ በግብርና የሚተዳደሩት የእድሜ ባለጸጋው አበራ ዘገየ የህወሓት ኃይሎች ወደ አካባቢው ዘልቀው ለመግባት ከባድ ውጊያ ሲያደርጉ በአቅራቢያቸው በነበረው ደብረ ጽጌ ደብረ ኃይል ቅዱስ ሚካኤል ቤተ ክርስቲያን ውስጥ ተጠልለው እንደነበር ያስታውሳሉ። ከሶስት ጊዜ ከባድ መሳሪያ ወርወራ በኋላ አራተኛው ቤተ ክርስቲያኑ ላይ በማረፉ ግንባታው ተጠናቆ ለምረቃ በዝግጅት ላይ የነበረው ቤተ ክርስቲያን መጎዳቱን ተናግረዋል።
ያው ጦርነቱ ሮብ ነው በዚህ ዘልቀው ወደዚህ ያለፉት የተመታው አርብ
ናቸው።
እነዚህ ወጣ እንትኖቹ ወያኔው በዚህ ዘለቁ ወዲ ላይ አለፉ። ሮብ ሐሙስን ውሎ አርብ የሚካያለት ይሄ ቤተ ክርስቲያኑ ተመታ። እኔ እዛ ተቀምጫለሁ፣ ሰው የለም፣ አንድ ሴት ብቻ ናት። እንደዛ እዛ ማዶ ጀመረ ከባድ መሳሪያ ለጠቅና ጣለ። ሁለተኛ ተኋላ ተዝግ አንቺ የወዲ ኋላ ጣራጅ ሙሳ ያለን ስንል በአራተኛ መታው ቤተክርስቲያኑ መታው። በዚህ ዞን ኩኝና ስመለከት የተመቸገ አየሁት። ያው ያነው ማቀ ሶስት ልጆች አሉ እዚህ ውስጥ ገቡ። እኔ እዛ ሁለቱ እኔ እና እሷ እዛ ወንዱ መግቢያ እዛ እንደተቀመጥን ነው የተመቸው።
የተወለዳሬ ወረዳና የሃይ ከተማ ቤተ ክህነት ስራ አስኪያጅ መምህር ዘላለም ጥላሁን በአማኞች ችሮታ የሚገነባ የእምነት ተቋም ላይ የደረሰውን ውድመት አውግዘዋል።
እንግዲህ ከአዲስ አበባ ወደ ወልዲያ ከወልዲያ ወደ አዲስ አበባ በሚመላለሱ መኪና ውስጥ ያሰባሰቡ በፌስታል በሚጥሏት ብር ነው እንግዲህ ቤተ ክርስቲያኑ ከተጀመረ በብፁዕ አባታችን አቡነ አትናቴዎስ መልካም ፈቃድነት 2004 ዓመተ ምህረት መሰረት ድንጋይ ተጥሎ ለአስርት ዓመታት ቤተ መቅደሱ መሰራት ጀምሯል። እንግዲህ 10 ዓመታትን አስቆጥሯል። እንደ እግዚአብሔር መልካም ፈቃድ ሰኔ እንግዲህ እናስመርቃለን ብለን በዘንድሮ 2014 ዓመተ ምህረት እንደ ቅድ ይዘን ነበረ። ጣራው እንግዲህ ከ50 ቆርቆሮ ያላነሰ ወድሟል። እንዲሁም ኮርኒሱ ደግሞ እንደዚሁ ቢያንስ ከ30 ያላነሰ ችቡድ ሆነ። የኮርኒሱም እንደዚሁ ያው በሲሚንቶ ውድነቱም ይታወቃል። ኮለኑም እንደዚሁ ነው። እንደገና መብራቱ ኢንስታሌሽኑ ተዘርግተው ነበረ። እነሱም እንዳለ ሙሉ በሙሉ ተበጣጥሰዋልና የደረሰው ጉዳት በጣም ከፍተኛ ጉዳት ነው። ማለት ይሄ በአካባቢው ምዕመናን የሚሰራ አይደለም። እነዚህ የተሰሩት ምዕመናኖች መኪና ውስጥ በሚያዋጡት 5-10 በፌስታል ተቀለው በሚጥሉት ብር ነው የተሰራው።
በወረዳው በሚገኙ ሌሎች የእምነት ተቋማትም ላይ ተመሳሳይ ጉዳት መድረሱን ጠቁመዋል።
ቢያንስ በሀይቅ ተሎደሪና ከተማ ከ20 ቤተክርስቲያናቶች ያላነሱ አሉ። ከገዳሙ ጀምሮ ብዙ ቤተ መቅደሶች ተመትተዋል። በወረዳችሁ ውስጥ ካሉት ከሀይቅ ቅዱስ እስጢፋኖስ ቀደም ብሎ የተመሰረተው የደብረ እግዚአብሔር ቤተ ክርስቲያን አለ ተራራው ላይ ባህሩ አሻጋሪ። እሱ መጀመሪያ በነበረው ጦርነት አጠቃላይ ዙሪያውን ምሽግ አድርገው የነበሩት ጁንታዎቹ መጥተው በነበር ሰዓት እዛ ስለነበረ እንዳለ ያው ዙሪያውን እንዳለ በመበሳሳት ዙሪያውን በመመታታት ያው ጉዳት ደርሷል። ያንን አልበቃ ብሎ ያው ለዛ ቆርቆሮ እያሰባሰብን እያለ እንደገና በድጋሜ ደግሞ እንደዚሁ በተመሳሳይ ቅሌንሳ ደብረ ኅሪት ቅድስት ድንግል ማርያም የምትባለው ቤተ ክርስቲያን አለች። እርሷ ሙሉ በሙሉ አዳራሹ በከባድ መሳሪያ ቆርቆሮ ወድሟል። እንደገና መቃረቢያ የቅርስ ቤት ነበረ፣ እርሱም እንደዚሁ አዲስ የተሰራ ቤተልሔም ነበር። ዙሪያው እንዳለ በሩም መስኮቱም ጉልላቱም ተመቷል። እና በተጨማሪም እንደዚሁ ደግሞ ሞፋ ኪዳነ ምሕረት የምትባል ታላቅ ደብር አለች በወረዳችን ውስጥ። እሱም እንደዚሁ በብሎኬት ነው የተሰራው ሙሉ በሙሉ እሱም አዳራሹ ሊፈርስ ችሏል። እንደዚሁ ደግሞ የጸሎት ቤት ነበረ፣ እርሱም እንደዚሁ በመመታት ተመቶብናል። በተመሳሳይ አሁንም ሱሉላ ደብረ ቅዱሳን አቡነ ተክለ ሃይማኖት የሚገርም ስቴጅ አለ፣ አውደ ምሕረት ማለት ነው የተሰራ። እሱም ስቴጁና ዙሪያውም እንደሱ እሱም ተመቶብናል።
በጥቃቱ በእምነቱ ተከታዮችም ላይ የሞት አደጋ መከሰቱን አመልክተዋል።
ምእመናኑ ላይ ያው አብዛኛውን ድንገታም ስለነበረ ያው እየሮጠ ወጥተዋል። ነገር ግን ያሉት ላይ አሁን የሞት አለ ተጠለው ከውጭ አልሄዱስ እንኳን መጥተው ተጠልለው የነበሩት እዛው እኛ እንኳን የምናውቀው እዚህ ዮሐንስ ቤተክርስቲያን አጠገብ ከውጭ አልሄ ተጠልለው መጥተው ክፍት ቤት ሲያገኙ ገቡ። አራቱ ነው ማለት ነው እንግዲህ። አራቱም ግን እዛው በከባድ መሳሪያ ሲወርቅ አራቱም ከህይወታቸውን ያለፉ ከነ ቤቱ እዛው ነደዋል። አራቱም እዛው ቤት ውስጥ ነው የተቀበሩት ከቤተክርስቲያኑ ጀርባ።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት ጽሕፈት ቤት ይፋ እንዳደረገው የህወሓት ኃይሎች በዞኑ ውስጥ በ15 ወረዳዎች ላይ በሚገኙ ከ100 በላይ አብያተ ክርስቲያናትና የ13 ወረዳ ቤተ ክህነት ጽሕፈት ቤቶች ላይ ጉዳት አድርሰዋል።
ከ15 ወረዳዎች አንደኛው በዚሁ በኩታበር ወረዳ ነው፣ ትልቁ ወረዳ። በዚሁም እንደዚሁ የቢሮ ችግር ተከስቷል፣ ወድሟል። ደሴ ዙሪያ ከተማችን ላይ ደሴ ዙሪያ የገጠሩ አብያተ ክርስቲያናት የሚያስተዳድረው እነዚህም ሰነዶች ጠፍተዋል። ከዛም አልፎ ወረኢሉ የሚያገርማችሁ ነገር ወረኢሉ ላይ ቅዱስ ሚካኤል ቤተክርስቲያን እንደዚህ ያለ መስተዋቱ ወርዷል። እነጃማ እና አቀስታ የቀሩት 5 ወረዳዎች ማለት ይቻላል።
በተመሳሳይ ዜና የደቡብ ወሎ ዞን እስልምና ጉዳዮች የህወሓት ኃይሎች ወደ ዞኑ መዝለቃቸውን ተከትሎ በርካታ መስጊዶችና መስጊድ በሌለበት እንደ ጸሎት ቤት ይጠቀሙበት የነበሩ ዛውያዎች ላይ ጉዳት ማድረሳቸውን አረጋግጫለሁ ብለዋል። የዞኑ እስልምና ጉዳዮች ጸሐፊ ሸቱ ያሲን ለአሜሪካ ድምጽ በሰጡት አስተያየት የደረሰውን የቤተ እምነትና የምእመን ጉዳት በዝርዝር ለማወቅ በክልል የሚመራ ግብረ ኃይል መቋቋሙን ጠቁመው በአካል ተንቀሳቅሰው በጎበኙባቸው ቅርብ አካባቢዎች ላይ የደረሰው ጉዳት ግን ከፍተኛ ነው ብለዋል።
የህወሓት ቡድን ወደ አማራ ክልል ዘልቆ በገባበት ወቅት እንደ ሌላው የመንግስት ተቋማት ሁሉ በሃይማኖት ተቋማትም ላይ እንደዚሁ ጉዳት አድርሷል። ለምሳሌ ያክል በወረኢሉ ወረዳ ከአቤ የምትባል ንዑስ ከተማ ላይ አዛሃር መስጊድን ከባድ መሳሪያው መስጊዱ ስር ሆኖ ነው የሚተኩስ የነበሩ የነሱ እንደዚሁም ክላሽ ይተኮሳል። በዛ ምክንያት መስጊዱ ከፍተኛ ጉዳት ደርሶበታል። ሌላው በኮምቦልቻ ከተማ ውስጥ አዲል መስጊድ ውስጥ በጥይት ተመቷል። የመስጊዱ የገቢ ማስገኛ ማዕከል አለ G+2 ሆነ እንሳ እሱ ከጥቅም ውጪ ነው ሆነ። እዛው ኮምቦልቻ ከተማ ውስጥ አውበክር መስጊድ ኮንቴነሮች አሉት። ኮንቴነሮቹ እንደዚሁ ተቃጥለዋል፣ ተሰባብረዋል፣ መስኮታቸው ረጋግፏል።
ከፖለቲካ አስተሳሰብ ነጻ በሆኑ ቤተ እምነቶች ላይ የደረሰው ጥቃት በየትኛውም መለኪያ ተቀባይነት የለውም። እንደ ሃይማኖት አባቶቹ
ይህ ቀደም ሲል በነገስታቱም በአጼዎቹ ወሎ ብዙ ጊዜ ጦር ሜዳ ትሆናለች። ብዙ ጊዜ አብያተ ክርስቲያናት ወድመዋል፣ አብያተ ክርስቲያናት ተቃጥተዋል፣ ምዕመናን ወድመዋል። አሁንም በአሁኑ ሰዓት ደግሞ ፖለቲካዎች በጀቁ ጊዜ እነዚያ ቤተ ክርስቲያናት ወድመውብናል። ፖለቲካ ራሱን ባልቻለ ሰዓት፣ በዋዠቀ ሰዓት ቤተ ክርስቲያናቶች ችግር ይፈጠራሉ፣ ምዕመናን ይሰደዳሉ። እግዚአብሔር እንግዲህ መልካሙን ነገር ወደፊት ያሰማን ነው የምንለው።
ሰው ፈጣሪውን ከፈራ እኮ ትልቅ ወንጀል አይፈጽምም። ፈጣሪውን የሚፈራ ሰው የሃይማኖት ተቋማትን ያከብራል፣ ታላላቆችን ያከብራል፣ ሌላ ሊከበር የሚገባውን አካል ሁሉ ያከብራል። ቡድኑ ውስጥ ያሉት ልጆች ለምንም ግደል የላቸው ናቸው። ለምንም ያው ልጆችን ሲያንገላቱ፣ ሴቶችን ሲደፍሩ፣ በመንገድ ላይ ራሱ ብር አምጣ እያሉ ስላሉ በእኔ እድሜ ያለውን ደረጃ ብር አምጣ፣ ሞባይል አምጣ እያሉ ቁጭ በል ተቀመጥ።
ህወሓት በተደጋጋሚ በንብረት ውድመትና ዘረፋ እንዲሁም በሰብአዊ ጥሰት የሚቀርቡበትን ክሶች ሲያስተባብል መቆየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን ለዘገባው። ተከታዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። ኦሚክሮን እጅግ እየተስፋፋ ነው። በቅርቡ እንኳን በገና ሰሞን በሺዎች የሚቆጠሩ በረራዎች እንዲሰረዙ አስገድዷል። የተከተቡም ያልተከተቡም ላይ ጉዳት እያደረሰ ነው። ብዙ ሰው እየተያዘ ነው በአሁኑ ጊዜ። እንዲሁም ተማሪዎች ከገና ዝግ ወደ ትምህርት ቤት እየተመለሱ ባሉበት በአሁኑ ጊዜ የአስተዳደራቸው ወደ ግማሽ ቢሊዮን የሚደርሱ የፈጣን ምርመራ እሽጎችን እንደሚያቀርብ ፕሬዚደንት ጆ ባይደን አስታውቀዋል። አራሽ አረብ ሳዲ ያጠናቀረው ዘገባ አለ፣ ኤደን ገርመው እንዲህ ታቀርበዋለች።
ፍላይት አዌርስ ዶት ኮም በተሰኘው ድረገጽ መሰረት ባለፉት ጥቂት ቀናት ውስጥ በዩናይትድ ስቴትስ 9200 የሀገር ውስጥና ዓለም አቀፍ በረራዎች በኮቪድ-19 ስርጭትና በመጥፎ የአየር ጸባይ ምክንያት ዘግይተዋል ወይም ተሰርዘዋል። ትላንት እሁድ ዕለትም ሌሎች 2200 በረራዎች ተመሳሳይ እጣ ገጥሟቸዋል። የቺካጎ ኦሃሪ አየር መንገድም ተጨናንቆ ውሏል። በሂውስተን አየር ጣቢያ ተጓዥ የሆኑት ሲልቪያ ሮቢንሰን በዚህ ጉዳይ ላይ እንዲህ ይላሉ።
ባለፈው ዓመት እንዲሁ ተጉዤ ስለነበር እዚህ ነበርኩ እና ያኔ ምንም ሰው ስላልነበረ ይደብር ነበር። ሰዎች ማየት እሻለሁ፣ ነገር ግን ይሄ ደግሞ በጣም ብዙ ሰው ነው።
ምንም እንኳን የኦሚክሮን ቫይረስ አስጊ የሆነ ህመም ባይኖረውም የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የጤና አማካሪ አንቶኒ ፋውቺ እየጨመረ የመጣው የበሽታው ስርጭት አጠቃላይ የሆነ የጤና ስርዓቱን ያሰጋል ይላሉ።
በበሽታው የመሰቃየቱ ሁኔታን በመቶኛ ካየነው እጅግ አነስተኛ ነው። ነገር ግን እጅግ በጣም ብዙ ሰዎች በበሽታው ሲጠቁ ግን ወደ ሆስፒታል መግባት የሚያስፈልገው ሰው ቁጥር ከፍተኛ ይሆናል። በዚህ የተነሳ በሆስፒታሎችና በጤና ስርዓቱ ላይ በሚፈጠር ጫናና መጨናነቅ ከፍተኛ ስለሚሆን ስጋት ውስጥ ልንገባ ችለናል።
ለአውሮፓውያን የገና በዓል ተዘግተው የከረሙት ትምህርት ቤቶች በዚህ ሳምንት ሲከፈቱም መደረግ ስላለበት ሁኔታ የፋውቺ መልእክት ይህን ይመስላል።
I plead with parents to please seriously consider vaccinating your
ወላጆች ልጆቻቸውን እንዲያስከትቡ ማጸናለሁ። ልጆቻቸው የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ፣ የቫይረሱን ስርጭት ለመቆጣጠርና ልጆቹም በትምህርት ቤት እንዲቆዩ ለማድረግ በትምህርት ቤት ውስጥ የሚደረጉ ምርመራዎችን እንዲፈቅዱ እጠይቃለሁ። እነዚህ ሁሉ ነገሮችም ከተሟሉ ልጆችን ትምህርታቸውን እንዲቀጥሉ ማድረግ ይቻላል።
የኒውዮርክ ከተማ አዲሱ ከንቲባ ኤሪክ አዳምስ ከኤቢሲ የዜና ጣቢያ ጋር ዚስ ዊክ የተሰኙት ሰናዶ ላይ ቀርበው የሀገሪቱ ትልቂቷ ከተማ ኒውዮርክ ትምህርት ቤቶችን ለመክፈት መዘጋጀቷን አስታውቀዋል። ከንቲባ ኤሪክ አዳምስ
We're going to create a safe environment with testing. We're going to identify the children.
ለምርመራ የሚሆን የተመቻቸ ሁኔታ ልንፈጥር ነው። ለበሽታው ተጋላጭ የሆኑ ልጆች እንለያለን። ከዚያም ከአካባቢው እንለያቸዋለን። አንድ ልጅ በአንድ ክፍል ውስጥ ተጋላጭ ሆኗል ማለት የክፍሉ ተማሪ በሙሉ ተጋልጧል ማለት እንዳልሆነ አሃዞቹ ያሳያሉ።
ከንቲባ ኤሪክ አዳምስ የኒውዮርክ ከተማን ማስተዳደር የጀመሩት ኦሚክሮን የተሰኘው የኮሮና ቫይረስ ስርጭት በአደገኛ ሁኔታ ጣሪያ በነካበት ወቅት ነው። ከዛሬ ጀምሮም በመላው ሀገሪቱ ትምህርት ቤቶች በድጋሚ ይከፈታሉ።
አመሰግናለሁ አራሽንና ኤደንን ለዚህ ዘገባ። ክቡራትና ክቡራን አድማጮች የምሽቱ የዜናና የትንታኔው መጽሔት ክፍለ ጊዜ በዚሁ ተጠናቀዋል። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚተላለፈውን ፕሮግራማችንን እንድትከታተሉ እንጋብዛለን። ከሁለት ሰዓት ተኩል እስከ ሶስት ሰዓት በአፋን ኦሮሞ በቴሌቪዥን እንዲሁም በራዲዮ ይተላለፋል። ከሶስት ሰዓት እስከ ከአራት ሰዓት እስከ አራት ሰዓት ተኩል ደግሞ በትግርኛ ራዲዮ በቴሌቪዥንና በራዲዮ የምናስተላልፈውን ስርጭትም እንዲሁ እንድትከታተሉ እንጋብዛለን። በፌስቡክ ላይቭ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ስርጭቶቻችንን መከታተል ትችላላችሁ። ክቡራትና ክቡራን፣ አጠራጠር ያሉ አንድ ሁለት መረጃዎችን ላካፍላችሁ። እዚህ ጋር የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሬ ተመን አንድ የዩናይትድ ስቴትስ የባንክ መግዣ ዋጋ 49 ብር ከ22 ሳንቲም ነው። የባንክ መሸጫ ዋጋ 50 ብር ከ21 ሳንቲም ነው። ፓውንድ ስተርሊንግ የባንክ መግዣ 63 ከ46፣ የሳዑዲ አረቢያ ሪያል 11 ብር ከ86 ሳንቲም፣ የደቡብ አፍሪካ ራንድ 3 ብር ከ09 ሳንቲም፣ ዩሮ 55 ብር ከ74 ሳንቲም፣ የአውስትራሊያ ዶላር 32 ብር ከ35፣ የስዊስ ፍራንክ 51 ብር ከ50 ሳንቲም፣ የዩናይትድ አረብ ኤሚሬትስ ዲርሃም 12 ብር ከ13 ሳንቲም፣ የካናዳ ዶላር 35 ብር ከ02 ሳንቲም ነው። ሌሎችም ምንዛሪዎችን ወደ ኢትዮጵያ ብሔራዊ ባንክ ሳይት ገብታችሁ ማግኘት ትችላላችሁ። ነገ አዲስ አበባ ትንሽ ደመናማ ትመስላለች። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ከፍተኛው ሙቀቷ 26 ዲግሪ ሴልሺየስ ነው የሚሆነው፣ ዝቅተኛው 13 ዲግሪ ሴልሺየስ ነው። የተመጣጠነ የተመቻቸ አየር ሁኔታ ያለ ይመስላል። አሁን ለአራት ሰዓት ወደ 8 ደቂቃ ጉዳይ ነው የስፖርት ዘገባችን ይቀጥላል። ኬኔዲ አባተ።
ኢትዮጵያውያን አትሌቶች በሁለቱም ጾታ የአምስት ኪሎ ሜትር የዓለም ክብረ ወሰንን ሰበሩ። በስፔን ባርሴሎና በተደረገ የአምስት ኪሎ ሜትር የጎዳና ላይ ሩጫ ውድድር ኢትዮጵያውያኑ አትሌቶች እጅጋየሁ ታዬና በሪሁ አረጋዊ ክብረ ወሰን በመስበር አሸንፈዋል። በጎርጎሮሳውያኑ የ2021 የመጨረሻ ቀን አርብ ታህሳስ 22 በተካሄደው በዚህ ውድድር የ21 ዓመቷ አትሌት እጅጋየሁ 14 ደቂቃ ከ19 ሰከንድ በሆነ ሰዓት ከዚህ ቀደም በኬንያዊቷ ቢትሪስ ቼፕኮች ተይዞ የነበረ የነበረውን ክብረ ወሰን በ24 ሰከንድ በማሻሻል የክብረ ወሰኑ ባለቤት ሆናለች። እጅጋየሁ በተጠናቀቀው 2021 በ5000 ሜትር ውድድርም በሴቶች ሁለተኛውን ፈጣን ሰዓት ማስመዝገብ የቻለች አትሌት ናት። በወንዶች ምድብም እንዲሁ በባርሴሎና የ5 ኪሎ ሜትር ውድድር ክብረ ወሰን የተሰበረ ሲሆን 12 ደቂቃ ከ49 ሰከንድ በሆነ ሰዓት ክብረ ወሰኑን የሰበረው አትሌት በሪሁ አረጋዊ ነው። አትሌቱ ከዚህ ቀደም በኡጋንዳዊው ጆሹዋ ቼፕቴጌ የተያዘውን የርቀቱን ክብረ ወሰን በሁለት ሰከንድ ዘንድ ነው ያሻሻለው። እርሱን በመከተል ኬንያዊው ፒተር ማሩ ሁለተኛ ሲወጣ፣ ኔዘርላንዳዊው ማይክ ፎፐን ደግሞ ውድድሩን በሶስተኝነት አጠናቋል። የክብረ ወሰኑ ባለቤት ኢትዮጵያዊው አትሌት በሪሁ መስከረም ወር ላይ በዙሪክ የ5000 ሜትር የዳያመንድ ሊግን ማሸነፉም ይታወሳል። በባርሴሎናው የ5 ኪሎ ሜትር ውድድር በሴቶች የክብረ ወሰኑን ባለቤት እጅጋየሁን ተከትላ ስዊድናዊቷ ምዕራፍ ባህታ ሁለተኛ ስትወጣ፣ ሶስተኛ የወጣችው ደግሞ ስፔናዊቷ ካርላ ዶሚንጉዌዝ ናት።
ጥር አንድ ለሚጀመረው የአፍሪካ ዋንጫ ልምምዱን በማድረግ ላይ የሚገኘው የኢትዮጵያ ብሔራዊ ቡድን በአቋም መለኪያ ጨዋታ የሱዳናቸውን ረቷል። በካሜሮን ያውንዴ በሚካሄደው የ2021 የአፍሪካ ዋንጫ የሚሳተፈው የኢትዮጵያ ብሔራዊ ቡድን ከታህሳስ 14 ጀምሮ በስፍራው ተገኝቶ ዝግጅቱን በማድረግ ላይ የሚገኝ ሲሆን የዚሁ አካል በሆነ የወዳጅነት ጨዋታ ሱዳንን 3-2 አሸንፏል። በሳውዲ አረቢያ ሊያደርግ የነበረው ዝግጅት በኮቪድ-19 ምክንያት ያልተሳካለት ብሔራዊ ቡድኑ ውድድሩ እስኪጀመር ባሉት ጥቂት ቀናት ውስጥ አቋሙን ለመፈተሽ ያደርጋቸዋል ከተባሉት ሁለት የወዳጅነት ጨዋታዎች መካከል አንዱን ነው ባለፈው ሐሙስ ከሱዳናቸው ጋር ያደረገው። በዚህም ዋሊያዎቹ ድል ሲያደርጉ ሁለቱን ጎሎች አማኑኤል ገብረ ሚካኤል፣ ቀሪዋን አንድ ጎል ደግሞ ሽመልስ በቀለ ናቸው ያስቆጠሩት። ይህ በእንዲህ እንዳለ የብሔራዊ ቡድኑ አባል ሆነው ከተመረጡ 28 ተጫዋቾች አንዱ የባህር ዳር ከተማው መናፍ አወል በህመም ምክንያት ከቡድኑ ጋር እንዳልተጓዘ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በምትኩም ሌላው የባህር ዳር ከተማ የተከላካይ መስመር ተጫዋች አህመድ ረሺድ ጥሪ ተደርጎለት ወደ ካሜሮን አቅንቶ ብሔራዊ ቡድኑን ተቀላቅሏል። በሌላ ዜና የካፍ ኤሊት ኢንስትራክተር አብርሃም መብራቱ በካሜሮን አስተናጋጅነት በሚካሄደው 33ኛው የአፍሪካ ዋንጫ ቴክኒካል ጥናት ቡድን አባል በመሆን የተመረጡ ሲሆን ስራቸውን ለማከናወን ከሶስት ቀናት በኋላ ሐሙስ ዕለት ወደ ካሜሮን ያመራሉ። ኢትዮጵያዊው ዓለም አቀፍ ዳኛ በአምላክ ተሰማ ደግሞ በውድድሩ ጨዋታዎችን እንዲመሩ በካፍ ከተመረጡ ዳኞች መካከል አንዱ መሆኑ የሚታወቅ ነው። ከጥር 1 እስከ ጥር 29 በሚቆየውና 24 ሀገራት በሚሳተፉበት የአፍሪካ ዋንጫ ውድድር ኢትዮጵያ በመጀመሪያው ምድብ ከአዘጋጇ ካሜሮን፣ ቡርኪና ፋሶና ኬፕ ቨርድ ጋር የተደለደለች ሲሆን ቀዳሚ ጨዋታዋንም በውድድሩ መክፈቻ ዕለት ከኬፕ ቨርድ ጋር የምታደርግ ይሆናል። የኦሎምፒክ ጨዋታዎች ከፖለቲካ ውጭ መሆን አለባቸው ሲሉ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት ተናገሩ። የዓለም አቀፍ ኦሎምፒክ ኮሚቴ IOC ፕሬዝዳንት ቶማስ ባች የጎርጎሮሳውያኑን አዲስ ዓመት በማስመልከት ባስተላለፉት መልእክት የቤጂንግ 2022 የክረምት ኦሎምፒክ ሰላማዊና ደህንነቱ የተጠበቀ እንደሚሆን አረጋግጠው የኦሎምፒክ ጨዋታዎችና IOC ከፖለቲካው ዝግቦች ሁሉ ውጭ መሆን አለባቸው ሲሉም አቋማቸውን አንጸባርቀዋል። ፕሬዝዳንቱ ይህን ያሉት ቻይና ተፈጽማል ለች ያሉትን የሰብአዊ መብት ጥሰቶች በመቃወም ዩናይትድ ስቴትስ እና አጋሮቿ የዲፕሎማሲ ተአቅቦ በማድረግ በክረምት ኦሎምፒክ ዝግጅት ላይ የሚታደሙ ባለስልጣናትን እንደማይልኩ ካሳወቁ በኋላ ነው። የቤጂንግ 2022 የክረምት ኦሎምፒክ ጨዋታዎችን በጉጉት እየጠበቅን ነው እና ውድድሩ የተሳካ እንዲሁም በተመክሯችን ላይ ተመስርተን ለሁሉም ሰው ደህንነቱ የተጠበቀ የኦሎምፒክ ጨዋታ እንደሚሆን እምነት አለን ሲሉም ባች የአዲስ ዓመት መልእክታቸውን ባስተላለፉበት ወቅት ተናግረዋል። የኦሎምፒክ ጨዋታ ሲነሳ ሁላችንም እኩል ነን፣ ተመሳሳይ ህግም ነው የምናከብረው ያሉት ፕሬዝዳንቱ ለዚህም ዓለም አቀፉ ማህበረሰብ ድጋፍ ሊያደርግ ይገባል ብለዋል። በሌላ ዜና ምንም እንኳን ከሰብአዊ መብት ጋር በተያያዘ ጫናዎች ቢበዙባትም ቻይና በመታስተናግደው የኦሎምፒክ ውድድር ዝግጅት የዓለምን ቀልብ ለመሳብ መዘጋጀቷን ያገሪቱ ፕሬዝዳንት ተናግረዋል። ፕሬዝዳንት ጂ ጂንፒንግ ለኦሎምፒኩ ሀገራቸው ስለምታደርገው መሰናዶ ባደረጉት ንግግር ዓለም አይኑን ወደ ቻይና ያቀና ነው፣ ቻይናም ዝግጁ ነች ብለዋል። ከአንድ ወር በኋላ ሊጀመር መርሃ ግብር የተያዘለት ይህ ውድድር ከተካሄደ ቤጂንግ የበጋና የክረምት ኦሎምፒክን ያስተናገደች በታሪክ የመጀመሪያዋ ከተማ ትሆናለች። በመጨረሻም የኮቪድ-19 ዳግም ማገርሸት በስፖርቱ ዓለም ላይ ተጽዕኖ በማሳደር ላይ ነው። በብሪታንያ በጥር ወር ሊካሄዱ የታቀዱ ሁሉም የቦክስ ውድድሮች እንዲታገዱ የሀገሪቱ የቦክስ ቁጥጥር ቦርድ ውሳኔ ያሳልፏል። ቦርዱ ይህን ውሳኔ ያሳለፈው በሀገሪቱ የኮቪድ-19 ስርጭት በከፍተኛ መጠን እየጨመረ በመምጣቱ ከሕክምና ክፍሉ ጋር በመማከር መሆኑን ያስታወቀው በየካቲት ወርም ቢሆን የቦክስ ውድድሮች ሊጀመሩ የሚችሉት ከሕክምና ባለሙያዎች ጋር በመነጋገር ለመጀመር የሚያስችል ሁኔታ ከተፈጠረ ብቻ መሆኑንም ቦርዱ ይፋ አድርጓል። በዚህ ውሳኔ መሰረትም በክሪስ ዩባንክና ሊያም ዊሊያምስ መካከል በጎርጎሮሳውያኑ ጥር 20 በካርዲፍ ይካሄዳል ተብሎ በጉጉት ሲጠበቅ የነበረው ፍጥጫ ይሰረዛል ማለት ነው። የኮቪድ-19 ስርጭት መጨመር በሌሎችም ስፖርቶች ላይ ተጽዕኖ በማሳደር ላይ ሲሆን ስፔን የእግር ኳስ ስታዲየሞች ማስተናገድ ከሚችሉት የሰው መጠን 25% እንዲቀንሱ አዛለች። ይህ ትዕዛዝ በጎርጎሮሳውያኑ ጥር 1 ተጀምሮ ተጀምሮ ቢያንስ ለአንድ ወር የሚቆይ ሲሆን በወሩ መጨረሻ በሚገኝ የግምገማ ውጤት ላይ በመመስረት ቀጣይ ውሳኔ እንደሚሰጥ የሀገሪቱ ባለስልጣናት አስታውቀዋል። በጣሊያንም መሰል ውሳኔ የተላለፈ ሲሆን በሀገሪቱ የሚገኙ የእግር ኳስ ስታዲየሞች ተመልካች የማስተናገድ አቅማቸው ከፍተኛው 50% እንዲሆን በመወሰኑ ክለቦች ትኬት መሸጥ አቁመዋል። የጣሊያን ስፖርት ሚኒስቴር ከአራት ቀናት በፊት በሰጠው መግለጫ ለአየር ክፍት በሆኑ ስፍራዎች የሚካሄዱ የስፖርት ዝግጅቶች የሚታዩባቸው ስታዲየሞች የተመልካች አቅማቸው ከ75% ወደ 50% ዝቅ እንዲል ሲወስን፣ ለቤት ውስጥ ዝግጅቶች ደግሞ የተመልካች መጠን 35% ብቻ እንዲሆን ወስኗል። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
መሰግናለሁ ኬኔዲ ለዘገባው። የተከበራችሁ አድማጮች፣ አሁን የደረሰኝ ማሳሰቢያ አለ። ኮሮና ቫይረስን ለመቆጣጠር እየተደረገ ባለው ጥረት ምክንያት የአፍሪካ ቀንድ ባልደረቦች ከነገ ጀምሮ የምንሰራው ከየቤታችን በመሆኑ ላልተወሰነ ጊዜ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን አይኖሩም። በሳተላይት ኢትዮሳትና በአጭር ሞገድ ስርጭቶቻችን ግን ታገኙናላችሁ። ለዛሬ በዚሁ እሰናበታለሁ። ጤና ይስጥልኝ።